Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። የምሽቱ የጋቢና ጉዞ በውይይት ታክሲ ይሆናል። የኢትዮጵያ መንግስትና ተቃዋሚዎች የያዙትን ውይይት የተመለከተ ዘገባ ቆየት ብለን እናቀርባለን።
ይሄ የመጀመሪያ ድርድር አይደለም። ከአሁን በፊትም ተመሳሳይ ድርድሮች ተካሂደዋል። ውጤታቸው ግን የታሰበው ግብ ላይ ሳይደርስ ነው የተኮላሸው። እና ኢህአዴግ እነዛን ድርድሮች የፕሮፓጋንዳ መጠቀሚያ አድርጎ መጨረሻ ላይ ምንም ለኢትዮጵያ ዲሞክራሲ ፋይዳ ሳይኖራቸው ነው የተቋጩት። ስለዚህ ይሄ አሁን የተጀመረው ድርድር የት ይደርሳል የሚለው ገና ወደፊት የሚታይ ነው የሚሆነው። በኢህአዴግ በተግባር እስካላየን ድረስ ሙሉ ቁርጠኝነት አለው ይህን ችግር በሰላም ለመፍታት በድርድር ለመፍታት የሚል እምነት የለም።
የኢዴፓው አቶ ልደቱ አያሌው ናቸው። ከኢህአዴግ ጋር ድርድር በማድረግ ላይ ያሉት ፓርቲዎች በዛሬው ዕለት በጋራ ባወጡት መግለጫ ለህዝብ ግንኙነት ፍጆታ ከሚውል ባለፈ ትርጉም ያለው ውይይት እንዲኖር አሳስበዋል። ተጨማሪ ዘገባ ይኖረናል።
በትግራይ ክልል የሚንቀሳቀሰውና የመድረክ አካል የሆነው አረና ትግራይ ፓርቲ አዲስ መሪ መርጧል። ወጣቱ አብርሃ ደስታ ከሁለት ዓመታት እስራት በኋላ ሲፈታ ከባድ ኃላፊነት ተጥሎበታል።
የተቃዋሚ ፓርቲ አባል መሆን ያው የትግል መንገድ ስለሆነ አንድ ሰው ኃላፊነት ከተሰጠው መቀበል ነው፣ ግዴታው ነው። ስለዚህ እንደ ግዴታ እንደ የተቃዋሚ ፓርቲ አባል ፓርቲው ከመረጠኝ ተቀብያለሁ። ስለመረጠኝም ደስተኛ ነኝ።
ለዕድሜውና ለቅርበቱ አንተ፣ ለስራውና ለኃላፊነቱ አንቱ ብለን ዛሬ በጋቢና እናሳፍረዋለን።
ከ13 ቀናት በፊት በአዲግራት ዩኒቨርሲቲ አንድ ተማሪ መሞቱን ተከትሎ ተማሪዎች ተቃውሞ ማሰማታቸውን ዘግበን ነበር። ዛሬ የሟች ተማሪን አባትና ጓደኞች አግኝተናል። ተማሪው አስቀድሞ ህመም የለበትም በማለት አስቀድሞ በተማሪዎች ህብረት መሪዎች የተሰጠውን መግለጫ አስተባብለዋል።
ለዝርዝሩ እንግዲህ አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዛሬው የዜና ዘገባችን በዩናይትድ ስቴትስ ውስጥ ያቆየናል። አንድ ነገር ቢፈጠር ሙስሊሞች በሚበዙባቸው ሀገሮች ላይ የደነገጉትን ማገጃ ያቆሙት ዳኛ ተጠያቂ ይሆናሉ ሲሉ ፕሬዚዳንት ዶናልድ ትራምፕ የአሜሪካን ሕዝብ አሳስበዋል። አንድ ዳኛ ሀገራችንን እንዲህ አይነት አደጋ ላይ ይጥላሉ ብዬ ማመን ያቅተኛል ሲሉ ትላንት በትዊተር ገጻቸው ላይ ገልጸዋል። በዋሽንግተን ክፍለ ግዛት ያሉ ጄምስ ሮበርትስ የተባሉት የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ የፕሬዚዳንት ዶናልድ ትራምፕን የኢሚግሬሽን እግዳ ትዕዛዝ በጊዜያዊ መልክ የሚያግድ ብይን ባለፈው ሳምንት ሰጥተዋል። ከኢራን፣ ከኢራቅ፣ ከሊቢያ፣ ከሱዳን፣ ከሶሪያና ከየመን የሚጓዙ ስደተኞችን ሌሎች ወደ ዩናይትድ ስቴትስ እንዳይገቡ ዶናልድ ትራምፕ ማስተላለፋቸው የሚታወቅ ነው። የትራምፕ አስተዳደር ዳኛ ያገዱት የትራምፕ ትዕዛዝ ተመልሶ እንዲከበር ሳን ፍራንሲስኮ ከተማ የሚገኘውን የዩናይትድ ስቴትስ የይግባኝ ተመልካቾች ፍርድ ቤትን ቢጠይቅም ይግባኙ ፍርድ ቤትም አይሆንም ብሏል።
ቢል ኦራይሊ የተባለው የፎክስ ኒውስ ጋዜጠኛ ስለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን የተናገረውን በሚመለከት ፎክስ ኒውስ የተባለው የቴሌቪዥን ጣቢያ ይቅርታ እንዲጠይቅ የሩሲያ መንግስት ጠይቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከጋዜጠኛ ቢል ኦራይሊ ጋር ባደረጉት ቃለ ምልልስ የሩሲያውን ፕሬዚዳንት አከብራለሁ በማለታቸው ጋዜጠኛው ፑቲንን ጥቅስ ገዳይ ብሏቸዋል። የፎክስ ኒውስ ጋዜጠኛ እንደዚህ አይነት ቃል መጠቀሙ ተቀባይነት የለውም፣ ስድብ ነውና እውነቱን ለመናገር እንደዚህ አይነቱ የተከበረ የቴሌቪዥን ኩባንያ ይቅርታ እንዲጠይቅ እንፈልጋለን ሲሉ የፕሬዚዳንት ፑቲን ቃል አቀባይ ዲሚትሪ ፔስኮቭ በጋዜጣዊ ጉባኤ ተናግረዋል። ጋዜጠኛው ፑቲን ፈጸሙ ስላለው የጭካኔ ተግባር ጠቅሶ እንዴት ሊያከብሯቸው ይችላሉ ብሎ ፕሬዚደንት ትራምፕን ሲጠይቃቸው ብዙ ገዳዮች አሉን፣ አገራችን እስከዚህ ንጹህ ናት ብለህ ታስባለህ በሚል ጥያቄው መልሰዋል።
ወደ 100 የሚጠጉ ኩባንያዎች ሁለት የሀገሪቱ ክፍለ ግዛት ሁለት የቀድሞ የውጭ ጉዳይ ሚኒስተሮች በፕሬዝዳንት ዶናልድ ትራምፕ ጊዜያዊ የኢሚግሬሽን እገዳን በመቃወም ሳን ፍራንሲስኮ በሚገኘው የይግባኝ ፍርድ ቤት የክርክር ክስ አቅርበዋል። የቀድሞ የውጭ ጉዳይ ሚኒስተሮች ጆን ኬሪ እና ማደሊን ኦልብራይት የሚገኙባቸው ታዋቂ ዲሞክራቶችን ያቀፈው ቡድን የትራምፕ እገዳ በሚገባ ያልታሰበበት ያልተጠናና ደካማ አተገባበር ያለው ነው በማለት ፍርድ ቤቱ የእገዳ ትዕዛዙን ማቆም እንዲቀጥል ጥሪ አቅርቧል። አድማጮች፣ ለሰዓቱ ያስከናቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ቀዳሚው ዘገባችን ወደ ትግራይ ክልል ይወስደናል። በኢትዮጵያ ፖለቲካ ወጣቶች በድጋፍ ሰጭነትና የፖለቲካ እንቅስቃሴዎችን ክንፍ ተደርገው ሲሰሩ ቆይተዋል። መሪነትን ሲረከቡ በስፋት አይታዩም ነበር። የመድረክ አካል የሆነውን አረና ትግራይ ይህንን ሁኔታ ከቀየሩ ጥቂት ምሳሌዎች አንዱ ሆኗል። በጥር 27ና 28 አራተኛ መደበኛ ጠቅላላ ጉባኤውን በመቀሌ ከተማ ውስጥ ያካሄደው አረና ትግራይ አብርሃ ደስታን በሊቀመንበርነት መርጧል። በተጨማሪም 25 የማዕከላዊ ኮሚቴና 11 የሥራ አስፈጻሚ አባላትን መርጧል። ግርማይ ገብሩ ዝርዝሩን ከመቀሌ ይልኳል።
አረና ትግራይ ለሉዓላዊነትና ለዴሞክራሲ አራተኛ መደበኛ ጠቅላላ ጉባኤውን ባካሄደው የሁለት ቀናት ስብሰባ ለቀጣይ ሶስት ዓመታት ድርጅቱን እንዲመሩ የፖለቲካ ሳይንስ ምሁርና የመቀሌ ዩኒቨርሲቲ መምህር አቶ አብርሃ ደስታን መርጧል። አቶ አብርሃ ደስታ ድርጅቱ በጉባኤው ወቅት የተወያየበት ዋነኛ አጀንዳን አስመልክተው ለአሜሪካ ድምፅ ይናገራሉ።
ዋናው የተወያየንበት ጉዳይ የሀገራችን ወቅታዊ የፖለቲካ ሁኔታ ነው። አሁን ያጋጠመ የፖለቲካ አለመረጋጋት መንስኤው ምንድን ነው? መፍትሄውስ ምን መሆን አለበት በሚለው ላይ ተወያይተናል። የተወሰኑ ዝርዝር ጉዳዮች ላይም ተወያይተን ውሳኔ አሳልፈናል። ስለ ኢትዮጵያ አንድነት፣ ስለ ሀገራዊ ፓርቲ ምስረታም ተወያይተናል።
አቶ አብርሃ ደስታ አረና ትግራይን በሊቀመንበርነት ለመምራት ድርጅቱ የሰጣቸውን ኃላፊነት በደስታ መቀበላቸውንም ገልጿል።
የተቃዋሚ ፓርቲ አባል መሆን ያው የትግል መንገድ ስለሆነ አንድ ሰው ኃላፊነት ከተሰጠው መቀበል ነው፣ ግዴታው ነው። ስለዚህ እንደ ግዴታ እንደ የተቃዋሚ ፓርቲ አባል ፓርቲው እስከመረጠኝ ተቀብያለሁ። ስለመረጠኝም ደስተኛ ነኝ።
አረና ትግራይ ከመረጣቸው 11 የድርጅቱ የስራ አስፈጻሚ አባላት በመቀለ የማርቆስ ሆስፒታል ባለቤት ዶክተር ማርቆስ ገሰሰ ይገኙባቸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ተከታዩ ዘገባችንም እዚያው ትግራይ ክልል የሚያቆየን ይሆናል።
አሁን በአዲግራት ዩኒቨርሲቲ ጥር 18 ቀን 2009 ህይወቱ ያለፈው የአንደኛ ዓመት ተማሪ ሹሜ አስክሬን ለቤተሰቦቹ ሲሰጥ ታማሚ እንደነበር እንደተነገራቸው ወላጅ አባቱ ገልጸው ልጄ ከሶስት ወር በፊት ከኔ ጋር ሲሄድ ጤነኛ ነበር ብለዋል።
እንግዲህ ባለፈው ሳምንት እንደዘገብ ነው እናንተም እንደሰማችሁት በዩኒቨርሲቲው የውሃ አቅርቦት መጓደልን ተከትሎ ተማሪዎች ተቃውሞ ማካሄዳቸውን፣ በዚህም ምንም የታሰረ ተማሪ እንደሌለ፣ የሞተው ተማሪም ከዚህ ተቃውሞ ጋር ምንም ግንኙነት እንደሌለውና በህመም መሞቱን የዩኒቨርሲቲው የተማሪዎች ህብረት ፕሬዚዳንት ለአሜሪካ ድምጽ ሬዲዮ በወቅቱ ተናግራለች።
የዝግጅት ክፍላችን የሟችን አባት አፈላልጎ አግኝቷል። አባት ልጃቸው ታሞ እንደማያውቅ ሲናገሩ፣ ሟችን በቅርበት የሚያውቁ ተማሪ ደግሞ ህመም እንዳልነበረበት ተናግሯል።
ጃለን የገመዳ ከዋሽንግተን ዲሲ፣ ግርማ የገብሩ ደግሞ ከመቀሌ የሰበሰቡትን መረጃ ጽዮን ግርማ አጠናቅራ በተከታዩ ዘገባ ትዳስሳለች።
ሹሚ ለማ በቀለ በአዲግራት ዩኒቨርሲቲ የባዮቴክኖሎጂ የአንደኛ ዓመት ተማሪ ነበር። ስሙንና ማንነቱ እንዲገለጽ ያልፈለገ በዚህ ዩኒቨርሲቲ ተማሪ ሆነና ለሟች ቅርበት እንዳለው የሚናገረው ሌላ ተማሪ ሹሚ ጥር 17 2009 ዓ.ም እስከ እኩለ ሌሊት ድረስ ቤተ መጻሕፍት ውስጥ ሲያጠና ቆይቶ ወደ መኝታ ክፍሉ እንደገባ ይናገራል።
አስከሬኑ ጠዋት ተገኘ አሉ። ነገር ግን ሌሊት 7 ሰዓት ላይ መሞቱን ዶርሙ ውስጥ ማለት የተማሪዎች መኝታ ክፍል ውስጥ የነበሩ ሲናገሩ ነበር። የሞተበትን ምክንያት ለእናንተው ለአሜሪካ ድምፅ ሲናገሩ ሲታመም እንደነበር ገልጠዋል። እንደዚህ ባንዴ የሚገድል በሽታ እንዳለው መረጃ የለኝም። እርሱ ላይም አይቼበት አላውቅም።
በዩኒቨርሲቲው የተነሳውን ተቃውሞና የተፈጠረውን ችግር አስመልክቶ ዘጋቢያችን ግርማይ ገብሩ የዩኒቨርሲቲውን አመራር አካላት ለማግኘት ያደረገው ጥረት እንዳልተሳካ ገልጾ ተማሪ ፈሪያት መርሳ የተባለች የተማሪዎች ህብረት ፕሬዚዳንትን አነጋግሮ ነበር። ተማሪ ፈሪያት በወቅቱ ስሙ ስላልተጠቀሰው ተማሪ ሹሚ ለማ በቀለ አሟሟት ይህን ብላ ነበር።
በእርግጥ የሞተ ተማሪ አለን። ሆኖም ግን የሞተው ተማሪ ከነሳው ችግር ጋር በተያያዘ አይደለም። ተማሪው እንደ ታመመ ተደውሎልን ወደ ዶርም ሄደን በአምቡላንስ ነው ወደ ሆስፒታል የወሰድ ነው። ከዛ በፊትም ይታመም እንደነበረ ብዙ ችግር እንደነበረበት ክላስም እንደማይገባ ነው ክላሱ ተማሪዎችና የዶርሙ ተማሪዎች የነገሩ። በአስቸኳይ ወደ ሐኪም ቤት ይዘነው ሄደናል። ሆኖም ግን ልጁ ሊተርፍ አልቻለም። ከዛ በኋላ ማኔጅመንቱም እዛ ተገኝቶ የተማሪዎች ህብረትም አባላት ነበሩ። አንድ ተማሪ ፈተና ሰዓት ላይ ነን አሁን እንዳጋጣሚው ነው ፈተና የሌለው ተማሪ የህብረቱ አባል ነበረ። ከሱ ጋር እያይዘን ወደ አገር ቤት ሸኝተነዋል።
ስሙና ማንነቱ እንዲገለጽ ያልፈለገው በዚህ ዩኒቨርሲቲ ተማሪ ሆነውና ለሟች ቅርበት እንዳለው የሚናገረው ተማሪ በበኩሉ የተማሪዎች ህብረት ፕሬዚዳንት ተማሪ ፈሪያት መርሳ ስለ ተማሪው አሟሟት የሰጠችው መረጃ ትክክል አይደለም ይላል።
ያተቆዩ ነበር ነው ተራፊን እንዴት ጉርባሙ ነርገ ጋፈዱ ፊበረንስ ፊቆር ማደረገበት ያተቆዩ ጉባፈን እንዴት
ከትምህርት ክፍል አንድም ቀን ቀርቶ አያውቅም። እዚህ መጥቶ ትምህርት ከጀመረ ወዲህ አንድም ቀን ታሞ ቀርቶ አያውቅም። አንድም ቀሪ የለበትም። በትምህርቱ የላቀ ፈጣን ተማሪ ነበር። በክፍል ውስጥም የተማሪዎች ተወካይ ነበር። አስከሬኑን ለመሸኘት እድል አላገኘንም። እኛም ፈራን። እንዲሁ አንጀታችን ተቃጥሎ ነበር። እነርሱም ደብቀውን አውጥተው ወደ መቀሌ ሆስፒታል ወሰዱት። ከዚያ አስከሬኑ ለቤተሰቦቹ ተልኳል አሉን።
የሟቹን ተማሪ ሹሚ ለማን ወላጅ አባት አነጋግረናቸው ነበር። አቶ ለማ በቀለ ሰንዳፋ አካባቢ ነዋሪ ናቸው። ተደውሎ የልጃቸው አስክሬን ወደ እርሳቸው እየመጣ እንደሆነ እስኪነገራቸው ድረስ ልጃቸው ስለ መሞቱም ስለ መታመሙም የሚያውቁት ነገር እንደሌለ ተናግረዋል።
ያው ታሞ ሞተ አሉኝ። ልጄ ከእኛ ዘንድ እስከሄደ ድረስ ጤነኛ ነበር። ወደ ዩኒቨርሲቲው ከሄደ ገና 3 ወሩ ነው። የአንደኛ ዓመት ተማሪ ነው። ከሄደም በኋላ ስለ መታመሙ አልተነገረኝም።
አቶ ለማ የልጃቸውን አስክሬን ማየት እንደሚፈልጉ ጠይቀው ልጃቸው ታሞ መሞቱን ሆስፒታል ተወስዶ መመርመሩ ተገልጾ እንደ ተነገራቸው ይናገራሉ።
ድማ ጉኔ ዋንተ ቡክፍተኒን ቀብደኒ አከሰመት ሰዓት
ሁሉንም አድርገናል። ሳጥኑን የምትከፍቱበት ምክንያት የለም። ሳጥኑን ሳትከፍቱ ቅበሩ አሉን። ቀበርን። አስከሬኑን ያመጡትን ሰዎች ማንነታቸውን አላወቅኩም፣ አልነገሩኝም። ነገር ግን የስልክ ቁጥር ሰጡንና ደውላችሁ ጠይቁ፣ ራጁን ከሆስፒታል አመጣላችኋለሁ አሉን። ከዚያ ወዲህ አልደወሉልንም። ስንደውልም ስልኩን አያነሱም። ስለዚህ ዝም ብለናለን። የምናውቀው ነገር የለም።
አቶ ለማ አያይዘው አስክሬኑን ያመጡት ሰዎች ልጃቸው ጤነኛ እንደነበር፣ ከአንድ ሳምንት በፊት ግን ታሞ ጸበል እንደወሰዱትና ካልጋ ላይ እንደወደቀ የአእምሮ ሕመም እንደነበረው እንደገለጹላቸው ተናግረው እኛ ጋር በነበረበት ጊዜ የአእምሮ ሕመም የለበትም፣ ከተወለደ ጊዜ ጀምሮ ታሞ አያውቅም፣ ጤነኛ ነበር ብለዋል። የልጃቸውን አስክሬን ድሬ ሶከሩ በተባለ ቤተ ክርስቲያን መቅበራቸውንም ገልጸዋል። የተማሪዎች ማህበር ፕሬዚዳንት የሆነችው ተማሪ ፈሪያት መረሳ ቀደም ሲል የሰጠችው መግለጫና የሟቹ ተማሪ ሹሚ ለማ ጓደኛና ቤተሰብ የሚናገሩት ስለሚቃረን ለበለጠ መረጃ ወደ ተማሪ ፍሪያት ደጋግመን የደወልን ቢሆንም የእጅ ስልኳ አይነሳም። በመጨረሻም ቤተ መጽሐፍት ውስጥ እንዳለች ከሰላሳ ደቂቃ በኋላ እንድደውል ተነግሮን መልሰን ብንደውልም ስልኳ አይነሳም። በአዲግራት ዩኒቨርሲቲ የህዝብ ግንኙነት ኃላፊ የሆኑት አቶ አብርሃም ስልካቸውን አንስተው ስለ ጉዳዩ ከነገርናቸው በኋላ አሁን ለስብሰባ ደሴን ያለሁት መልሳችሁ ደውሉልን አሉን። ስንደውል ግን ስልካቸው አይነሳም። ዘጋቢያችን ግርማይ ገብሩም ለአቶ ዮሐንስ እንደዚሁ ደውሎላቸው ተመሳሳይ ሁኔታ እንደገጠመው መዘገቡ ይታወሳል። በመጨረሻም የዩኒቨርሲቲውን ፕሬዝዳንት ዶክተር ዚያድ ነጋሽን አግኝተን ስለ ተማሪው ሞት ማብራሪያ ጠይቀናቸው ነበር። እርሳቸውም የተማሪዎች ህብረት ፕሬዝዳንት ከሰጠችው መልስ ውጪ አዲስ ነገር የለንም አሉን። ነገር ግን ፕሬዝዳንቷና የወጣቱ ተማሪ ጓደኛ እንዲሁም ወላጅ አባቱ የሚሉት የሚቃረን ነገር እንዳለው ስንነግራቸው ከሟቹ ተማሪ ጋር መኝታ ክፍል ውስጥ አብረው የሚኖሩትን መጠየቅ እንደሚሻል ጠቆሙን። እነርሱ ትክክለኛውን ነገር ያውቃሉም አሉን። ሆስፒታል ሄዶ ምርመራ ተደርጎለታል። ለቤተሰቡም አድርሰናል። ቤተሰቡም ምስጋና አቅርቧል። ትክክለኛው መረጃ እርሱ ነው፣ ሌላ አዲስ ነገር የለም አሉ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የጋቢና ጉዞ ሲቀጥል የኢትዮጵያ መንግስትና የተቃዋሚ ፓርቲዎች የጀመሩትን ውይይት ወይም ድርድር በተመለከተ ተቃዋሚዎች ምን ይጠብቃሉ?
ይህንን ውይይት ማለት ፓርቲዎች ውይይት በሚያደርጉበት ጊዜ ህዝብን የአባሎቻቸውን መሰብሰብ ከህዝብ ጋር መወያየትም የግዴታ ስለሚያስፈልግ እነዚህ ሁሉ ማነቆ ሊሆኑ ይችላሉ። በህገ መንግስቱ ደግሞ እንደተጠቀሰው ሀገሪቷ የምትመራው በመድበለ ፓርቲ ስርዓት ነው። ሆኖም የሌሎች ፓርቲ ጽህፈት ቤት በየቦታው በተዘጋበት ሁኔታና ይህን ውይይት ለማድረግ አስቸጋሪም ስለሚሆን በነጻነት ለመንቀሳቀስ በየቦታ ያሉ የተቃዋሚ የፓርቲ ጽህፈት ቤቶች እንዲከፈቱም ሀሳብ ቀርቦ ነበረ። ነጻ የሆነ ሚዲያ በሀገሪቷ ውስጥ የለም ማለት ስለሚቻል ይህንን ድርድር ለመከታተልም ሆነ የድርድሩን መንፈስ ህዝባችን በከፍተኛ ደረጃ የሚጠብቆ ስለሆነ ለግል ሚዲያዎችም ክፍት እንዲሆን ነበር እኛ የጠየቅነው።
የመድረክ አባልና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ስለ ድርድሩ የተናገሩት ነው። በነገራችን ላይ በዛሬው ዕለት ገዢው ፓርቲ ኢህአዴግ ድርድሩን ለይስሙላና ለህዝብ ግንኙነት አገልግሎት ከመጠቀም ባለፈ ትርጉም ያለው እንዲሆን ጠይቋል። ከሙዚቃ እረፍት በኋላ የምናቀርበው ይሆናል።
ችም ደስ ይበልሽ ሎሌ ለባላባት ሁሉም ተጠራልሽ ጉሻና ምሪቃት ቢወርድን በላይሽ ቢያንስ ነው እንጂ መቼም አይበዛብሽ ቢረጥብ ይደላው ድርጋሮ መሬት ሽርበይ በሙቴ ተመላለሽበት እንደ ልልቲቷ እንደ ዘንዲቱ ቤት ባለማሩ ብዙ ሚነጠፈው መሬት እንደ ማሩ ሰፈፍ እንደ ወርቁ ድካ ሀገሬ በሙሉ ይወድሻለካ ዋለች ሲኬ
ሙዚቃው እንደወደዳችሁ ተስፋ እናደርጋለን። አስቀድመን ይዘነው ወደ ነበረው ሪፖርት ስንመለስ አስቀድመን ያሰማናችሁ የኢትዮጵያ ገዢ ፓርቲ ኢህአዴግና የአቋቋመው መንግስት በሀገሪቱ ተቀስቅሰው የነበሩ ህዝባዊ ተቃውሞዎችን ተከትሎ ከፖለቲካ ተቀናቃኞች ጋር ውይይት በሚደረግበት መድረክ ከፍቷል። ይሄ መድረክ በኢትዮጵያ የፖለቲካ ትርጉም ያለው ለውጥ የሚያመጡ ተቋማዊና አስተዳደራዊ ለውጦች ሊካሄዱበት እንደሚገባ ተቃዋሚዎች በማሳሰብ ላይ ናቸው። ተቃዋሚዎች በዛሬው ዕለት ባስተላለፉት መልእክት ከህዝብ ግንኙነትና ፕሮፓጋንዳ ጥቅም ያለፈ ሀገራዊ መግባባት ለመፍጠር የሚያስችሉ ውይይቶች እንዲደረጉ ነው ጥሪ ያቀረቡት። የዝግጅት ክፍላችን የኢዴፓውን አቶ ልደቱ አያሌውንና የኦሮሞ ፌዴራሊስት ኮንግረስና የመድረኩን አቶ ሙላቱ ገመቹን አነጋግሯል። ለመሆኑ የውይይቱ አትኩሮት ምንድን ነው? አቶ ልደቱ ይመልሳሉ።
አራት ጉዳዮች ናቸው ለጊዜው የተነሱት። አሁን በፍሬ ጉዳይ ላይ ውይይት አልተጀመረም። አሁን ምንድን ነው ኢህአዴግ እንደ ድርጅት ተነሳሽነቱን ወስጄ ጋብዣችኋለሁ አለ። አሁን ወንድሜ እንዳሉት ዘግይቶም ቢሆን ወደዚህ አይነቱ ሁኔታ መምጣቱ በበጎ የሚታይ ነው። እኛም ስንጠይቀው የነበረ ጉዳይ ስለሆነ ማለት ነው። ስለዚህ ምንድን ነው የተደረገው? አንደኛ የድርድሩ አጀንዳዎች ምን መሆን አለባቸው የሚለው አንዱ ነጥብ ነው። በአራት ነጥቦች ላይ ፓርቲዎቹ የየራሳቸውን መነሻ ሀሳብ ይዘው እንዲቀርቡ ነው በጽሁፍ ስምምነት የተደረገው። አንደኛው አሁን እንዳልኩት የድርድሩ አጀንዳዎች ምን መሆን አለባቸው የሚል ነው። እንግዲህ ያኔ ነው ፍሬ ሀሳቦቹ የሚቀርቡት ማለት ነው። አንደኛው እሱ ነው። ሁለተኛው ማን ነው አወያይ መሆን ያለበት የሚለው ነው። ሶስተኛው ውይይቱን መታዘብ ያለበት አካል ማን ነው የሚል ነው። አራተኛ በውይይቱ በየጊዜው በየደረጃው የሚደረስባቸው ስምምነቶች እንዴት ተደርገው ነው በመገናኛ ብዙሃን በምን መልክ ነው መገለጽ ያለባቸው የሚል ሀሳብ ተነስቶ በእነዚህ አራት ነጥቦች እያንዳንዱ ፓርቲ መነሻ ሀሳብ በጽሁፍ ከ15 ቀን በኋላ ይዞ እንዲቀርብ ነው ቀጠሮ የተያዘው። በነገራችን ላይ እኔ በአካል አልተገኘሁም ውይይቱ ላይ፣ ግን የፓርቲያችን ሰዎች ተገኝተው የሰጡኝን ማብራሪያ ይዤ ነው አሁን እየተናገርኩ ያለሁት እንጂ በአካል አልነበርኩም። በእነዚህ አራት ነጥቦች ላይ ፓርቲዎቹ ሀሳብ ይዘው እንዲቀርቡ ነው ዞሮ ዞሮ ስምምነት ላይ የተደረሰው። ስለዚህ መሰረታዊ የሆነ አጀንዳ ላይ ውይይት ገና አልተጀመረም።
የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ፓርቲያቸውና ጥምረታቸው መድረክ ከዚህ ውይይት ድርድር ምን የሚጠብቀው ነገር እንዳለ ተጠይቀው እንዲያስረዳሉ።
ውይይት ተደርጓል። ይሄ ስምምነት ማምጣትና ለሀገሪቷ ሰላም ለመፍጠር የተቃዋሚ ቡድኖች አንድ ላይ ተገናኝቶ ተወያይቶ ሰላም እንዲፈጥሩ የእኛ ፓርቲያችን እና መድረክም ጭምር ከአሁን በፊት ብዙ ውቶታ አድርገናል፣ ብዙ ጥረት አድርገናል በበኩላችን። አሁንም መንግስት እንግዲህ ጥልቅ ታድሶ አካሂጄ ከተቃዋሚ አካላት ጋር ለመደራደር ዝግጁ ነኝ ብሏል። ይሄ አዎንታውን በበጎ ጎን ነው የምንቀበለው። ይሁን እንጂ በውይይቱ ውስጥ የተነሱት የታሰሩ የፖለቲካ ፓርቲ አባላትና መሪዎችም ጭምር እንዲሁም አሁን ያለው የአስቸኳይ ጊዜ አዋጅ ይሄንን ውይይት ማለት ፓርቲዎች ውይይት በሚያደርጉበት ጊዜ ህዝብን የአባሎቻቸውን መሰብሰብ ከህዝብ ጋር መወያየትም የግዴታ ስለሚያስፈልግ እነዚህ ሁሉ ማነቆ ሊሆኑ ይችላሉ። በህገ መንግስቱ ደግሞ እንደተጠቀሰው ሀገሪቷ የምትመራው በመድበለ ፓርቲ ስርዓት ነው። ሆኖም የሌሎች ፓርቲ ጽህፈት ቤት በየቦታው በተዘጋበት ሁኔታና ይህን ውይይት ለማድረግ አስቸጋሪም ስለሚሆን በነጻነት ለመንቀሳቀስ በየቦታ ያሉ የተቃዋሚ የፓርቲ ጽህፈት ቤቶች እንዲከፈቱም ሀሳብ ቀርቦ ነበረ። ነጻ የሆነ ሚዲያ በሀገሪቷ ውስጥ የለም ማለት ስለሚቻል ይህንን ድርድር ለመከታተልም ሆነ የድርድሩን መንፈስ ህዝባችን በከፍተኛ ደረጃ የሚጠብቆ ስለሆነ ለግል ሚዲያዎችም ክፍት እንዲሆን ነበር እኛ የጠየቅነው። የዛን ጊዜ አባላትም የተወያየበት ሌላው ለሀገራችን ዘለቄታዊ የሆነ ሰላም ለማምጣት በሀገራችን ጉዳይ ያገባናል ለሚሉ ሁሉ በሀገር ውስጥም ሆነ ከሀገር ውጭም ላሉትም የፖለቲካ ድርጅቶች ድርድሩ የድርድሩ አካል እንዲሆኑ መንግስት ይፋ ጥሪ እንዲያደርግላቸው ይሄ ሀሳብ ተነስቷል።
ተቃዋሚዎች ከዚህ ቀደም ከገዢው ፓርቲ ጋር ያደረጓቸው ድርድሮች ፍሬ ያለው ለውጥ እንዳላመጡ ይናገራሉ። ይህን አስመልክቶስ ምን ይጠብቃሉ? የኢዴፓው አቶ ልደቱ አያለው የበኩላቸውን።
የኢትዮጵያ የፖለቲካ ችግር መፈታት ያለበት በውይይት ነው፣ በድርድር ነው ብለን ከማመን ነው። ሌላ አማራጭ የለውም። ስለዚህ በሩ መዘጋት የለበትም። ግን እስካሁን ድረስ እንቅፋት ሆኖ የቆየው ኢህአዴግ የተጣላ የለም ከተቃዋሚ ፓርቲዎች ጋር መደራደር አያስፈልገኝም እያለ ለረጅም ጊዜ ተቃዋሚ ፓርቲዎችን ሲገፋ ነው የቆየው በአንድ በኩል። ስለዚህ አሁን ከሰማይ በታች ባለ ጉዳይ ሁሉ ለመነጋገር ዝግጁ ነኝ ነው ያለው። ስለዚህ እንደዚህ ያለው ተነሳሽነት መኖሩ ጥሩ ነው። ነገር ግን ይሄ የመጀመሪያ ድርድር አይደለም። ከአሁን በፊትም ተመሳሳይ ድርድሮች ተካሂደዋል። ውጤታቸው ግን የታሰበው ግብ ላይ ሳይደርስ ነው የተኮላሸው እና ኢህአዴግ እነዛን ድርድሮች የፕሮፓጋንዳ መጠቀሚያ አድርጎ መጨረሻ ላይ ምንም ለኢትዮጵያ ዲሞክራሲ ፋይዳ ሳይኖራቸው ነው የተቋጩት። ስለዚህ ይሄ አሁን የተጀመረው ድርድር የት ይደርሳል የሚለው ገና ወደፊት የሚታይ ነው የሚሆነው። በኢህአዴግ በተግባር እስካላየን ድረስ ሙሉ ቁርጠኝነት አለው ይህን ችግር በሰላም ለመፍታት በድርድር ለመፍታት የሚል እምነት የለም። ምክንያቱም ባለፉት አመታት ከኢህአዴግ አኳያ ያየናቸው ልምዶች እንደዛ አድርገን በአንድ ጊዜ እንድናምን የሚያደርጉ አይደሉ እና አሁንም ኢህአዴግ ምን ያህል በዚህ ርቀት ይሄዳል፣ ምን ያህል ከልብ ይደራደራል፣ ምን ያህል ችግሩን በድርድር ለመፍታት ወስኗል የሚለውን በተግባር ስናይ ነው ልናረጋግጥ የምንችለው እንጂ እስካሁን በነበረን መረጃና ተመክሮ ኢህአዴግ ለዛ አይነት ነገር ዝግጁ እንዳልሆነ ነው የምናውቀው። አንዳንድ ምልክቶችም
በትጥቅ ትግል የሚያምኑስ አሁን ስላለው የኢትዮጵያ የፖለቲካ ሁኔታ ምን ይላሉ? ሄኖክ ሰማግዜር እንግዶች ይዟል።
እዚህ የአሜሪካ ድምፅ ስቱዲዮ አቶ ሐሰን አብዱላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የሥራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ኃላፊ አብረውን ይገኛሉ። እንኳን ደህና መጡ ወደ ዋሽንግተን።
እንኳን ደህና ቆያችሁ። በጣም ነው የማመሰግነው።
በጣም ጥሩ። እንግዲህ እዚህ ዋሽንግተን ዲሲ የመጣችሁበት ምክንያት አላችሁ። በርካታ የፖለቲካ እንደዚሁም የሲቪክ ማህበራት መሪዎችን እያነጋገራችሁ እንደሆነ ተረድተናል። እርስዎ የሚኖሩት ዴንማርክ ኮፐንሃገን ነው። የስራ አስፈጻሚ አባላቶችም እዚህ ይገኛሉ። እንደው ምን ያህል ሆናችሁ ነው የመጣችሁት? ለምን ወደ ዩናይትድ ስቴትስ መጣችሁ?
አዎ ጥሩ ጥያቄ ነው። እዚህ እኛ ልኡካን ቡድናችን መሪ አቶ አብዱራህማን ማህዲ የውጭ ጉዳይ ኃላፊ እና እኔ ሐሰን አብዱላሂ የኮሚኒኬሽን ዋና ኃላፊ ነው እዚህ የመጣ ነው። የመጣንበት ምክንያት ስታንፎርድ ዩኒቨርሲቲ ጋብዞን ኢትዮጵያን አሜሪካን ኮንስል ስብሰባ ነበረ፣ ኮንፈረንስ ለኢትዮጵያ ጉዳይ። ኢትዮጵያ በአሁኑ ሰዓት በመስቀለኛ መንገድ ላይ ነው የምትገኘው እና ይህንን ለመሳተፍ ነው የመጣ ነው። አንደኛ ደረጃ ይህንን ስብሰባ ለመሳተፍ ነው የመጣ ነው። ሁለተኛው ደግሞ እዚህ በአሜሪካ ወይም ኖርዝ አሜሪካ ብዙ ከኡጋንዳን የመጡ ኮሚኒቲዎች አሉን። አንድ ከስምንት በላይ ከተሞች ኮሚኒቲዎች አሉን። እነሱንም ለማነጋገር ነው የመጣ ነው። ሌላው ደግሞ የአሜሪካንን መንግስት ለመገናኘትና ከተለያዩ ኮሚቴዎች ጋር ኢንፎርሜሽን ለመስጠት እና አስተያየታቸውን ለማየት እንዴት እንደሆነ የጓደን ጉዳይ የኢትዮጵያ ጉዳይ ይህ ሁሉ ለመነጋገር ነበረ እና ከብዙ የተለያዩ ባለስልጣናት ጋር ተገናኝተናል። ብዙ ነገሮችም ተነጋግረንበታል እና ይህን ነበረ የመጣንበት ጉዳይ።
በጣም ጥሩ። በዝርዝር ወደዛ እናልፋለን። በቅድሚያ ግን የኦጋዴን ብሔራዊ ነጻ አውጪ ግንባር አላማ ምንድን ነው? ዋና አላማዎች፣ ፖለቲካ ግቦቹ?
ኦኬ፣ በደንብ ነው የሚታወቀው የኦጋዴን ነጻነት ግንባር ዋና አላማዎቹ ህዝቡ ፍትህ፣ እኩልነት፣ ነጻነት እንዲያገኝ ነው እና አንዳንድ በተለይም የኢህአዴግ መንግስት ፕሮፓጋንዳ ያሰራጭብናል፣ ኦጋዴኖች አገሪቷን ለመበታተን ነው የሚታገሉት ብሎ ህዝቡን ለማጣላት ሆን ብሎ የሚደረግ ሴራ አለ። ያ ትክክል አይደለም። እኛ የምንታገለው የኦጋዴን ህዝብ የራሳቸውን እኩልነት፣ ነጻነት፣ ዲሞክራሲ የሰፈነበት ሀገር እንዲያገኙ ነው። ዋናው
ሀገር እንዲያገኙ ያ ማለት የመንግስት የመመስረት ነው ወይስ ጠቅላላ ኢትዮጵያን ያካተተ
መንግስት መመስረት? ሳይሆን መንግስት መመስረት የሚችለው ህዝቡ ነው፣ እኛ አይደለም። እኛ የምንታገለው ከጭቆና ለማላቀቅ ነው። እኛ ህዝብ ጭቆና፣ ግድያ፣ ዝርፊያ እንዳይካሄድ ህዝቡ ነጻነቱን፣ መብቱን እንዲጎናጸፍ ነው እኛ የምንፈልገው። ግን ከኢትዮጵያ ጋርም ይሁን እንገነጠላለን የሚል ከሆነ ያው የህዝቡ ፈንታ ነው። ግን እኛ የምንታገለው ህዝቡ የራሱን መብት እንዲያገኝ ነው እንጂ ለመገንጠል አይደለም። እኛ ህዝቡ መብቱን አግኝቶ የራሱን እድል ራስ ከመወሰን ከወሰነ ያ ነው ዋና ቁም ነገሩ።
ስለዚህ ህዝቡ የራሱን እድል እጣ ፈንታ እንዲወስን እንታገላለን ሲሉ ደግሞ የትጥቅ ትግል ነው የምታካሄዱት። ለምን ይህን ስልት መረጣችሁ?
ኦኬ፣ እንደሚታወቀው በአፍሪካ ትጥቅ ትግል የሚያዋጣው እኛ ከመጀመሪያውኑ ጀምረን ኦቢናግ የተመሰረተው እንደ አውሮፓ አቆጣጠር አጎስት 15 1984 ዓ ም ነበር እንደ አውሮፓ አቆጣጠር። ይህ ሁለቱ ክፍሎች ከመጀመሪያውኑ ጀምሮ ነበርን የትጥቅ ትግል እና በሰላማዊ መንገድ በሁለቱንም እየሞከርን ነው ያለ። የሚያወጣው መንገድ ደግሞ በትጥቅ ብቻ ሳይሆን በሰላማዊ መንገድ ነጻነታችን እና ፍትህ፣ እኩልነት ማግኘት ይቻላል። ግን በሁለቱ መስኮች በመስራት ላይ ነው አሁን በአሁኑ ጊዜ ያለ ነው እንጂ በትጥቅ ትግል ብቻ አይደለም። የፖለቲካ የዲፕሎማሲ ህዝባችንን ሞቢላይዝ ለማድረግ ይሄ ሁሉ አለን። ግን ያው ባለፈው ጊዜ እንደሚታወቀው ሁሉ ደግሞ ከኢትዮጵያ መንግስት ጋር የሰላም ድርድር ጀምረን ነበረ እና በአርማችን ላይ እንደሚያስታውቀው ጠመንጃ አለ፣ እስክሪብቶና ደብተርም አለ። ያም ማለት የኦጋዴን ችግር የሚፈታው በሁለቱም በኩል ሁለቱም አማራጮች አሉ። በጠረጴዛ ዙሪያ በድርድር የሚፈታል እናምናለን። ያ ካልተፈታ ደግሞ ያው በጠመንጃ ይመጣል ማለት ነው እና በአሁኑ ጊዜ በኢትዮጵያ ያለው የዲሞክራሲ ሁሉ በር ስለተዘጋ አንደኛ አማራጭ ሌሎችም ተቃዋሚ ድርጅቶች ከአሁን በፊት በዲሞክራሲ ይፈታል ብለው ነበር የሚያምኑት። ግን አሁን እንደሚታወቀው ሁሉ በር ተዘግቷል። ኢህአዴግ ነው የመጨረሻውን ምርጫ 100% 100% ያሸነፈው። ያ ሁሉ ደግሞ የኢትዮጵያን የነበራቸውን ተስፋ የኢትዮጵያ ተቃዋሚ ቡድኖችን የነበራቸውን ተስፋ ጭላንጭል ዘግቶታል ማለት ነው።
የኦብነጉን አቶ ሐሰን አብዱላሂ በነገው ዝግጅት ተጨማሪ ውይይት የምናደርግበት ይሆናል። በዚህና በዛሬው ዕለት ባስደመጥናችሁ ዜናዎች ዙሪያ አስተያየቶቻችሁን ላኩልን። ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
ጽዮን ግርማንን፣
ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። መልካም ምሽት። ነገ
ነገ ጉዞ እንገናኛለን።